B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንስጥልኝ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዕለተ ረቡዕ ምሽት ግንቦት 19/2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ወጣቶች ከመጪው ምርጫ ምን ይጠብቃሉ? እነሱስ ምን ማድረግ አለብን ብለው ያስባሉ?
እዚህ ከምንም በላይ ወደፊት ተገልጋ ካላሉ ሰላም ካለ ሁሉ ነገር ይሆናል።
በዚህ ዙሪያ ሁለት ወጣቶችን አነጋግረን ዘገባ ይዘናል። በሌላ በኩል በትላንትናው ዕለት በወሎና አካባቢው አንጻራዊ ሰላም እንዲሰፍን በጎ ተጽዕኖ አድርገዋል ተባሉ የሀገር ሽማግሌዎችና የሃይማኖት አባቶች እውቅና ተሰጠ።
ባሰብነው መንገድ በብዙ አካባቢ የነበሩትን ስብራቶች መልሶ በመጠገን ረገድ የነበራቸው አስተዋጽኦ እጅግ በጣም ትልቅ ነበር።
የሰማችኋቸው የደቡብ ወሎ ዞን ዋና አስተዳዳሪ አማካሪ እጅጌ መላኬ ናቸው። በምሽቱ የምናደምጥ ይሆናል። ሌሎች ሀገራዊ ጉዳዮችን የሚመለከቱ ዘገባዎችንም ሰንደናል። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን መርሃ ግብሩን እየመራን አብረናችሁ እናምሻለን። አሁን ለአጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል።
አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን በጦርነት በተጎሳቆለው በኢትዮጵያ ትግራይ ክልል ረሃብ እንዳይከሰት ከተፈለገ አፋጣኝ እርምጃዎች ሊወሰዱ እንደሚገቡ የጸጥታው ምክር ቤትን ማስጠንቀቃቸውን የፈረንሳይ ዜና አገልግሎት አገኘሁት ያለውን ማስገንዘቢያ ጠቅሶ ዘግቧል። በተባበሩት መንግስታት ድርጅት ስር የሰብአዊ ጉዳዮችና አስቸኳይ ድጋፍ አስተባባሪ የሆኑት ማርክ ሎኮክ የሚሰጠውን ድጋፍ በቀጣይ ሁለት ወራት ውስጥ ማሳደግ ካልተቻለ የረሃብ አደጋ ሊከሰት እንደሚችል ተናግረዋል። ሎኮክ በሁለት ገጽ ከግማሽ ማስገንዘቢያቸው ላይ መሳሪያ በታገዙ ግጭቶች፣ ጥሰቶችና የምግብ እጥረት መካከል ያለውን የተለመደ ዑደት ትስስር ለመስበር ካስፈለገ ተጨማሪ እርምጃዎች ሊወሰዱ እንደሚገቡ መግለጻቸውም ተጠቁሟል። የጸጥታው ምክር ቤት አባላትና ሌሎች አባላት ረሃብ እንዳይከሰት የሚገቱ እርምጃዎችን እንዲወስዱም አሳስበዋል። ዛሬ በትንሹ 20% በአካባቢው የሚኖረው ሕዝብ የምግብ እጥረት ስጋት ተጋርጦበታል ያሉት እንግሊዛዊ ባለስልጣን በሰላማዊ ሰዎች ላይ የሚደርሰው ጥቃትና ውድመትም ቀጥሏል ብለዋል። እስራኤልና ሐማስ ባለፈው ሳምንት ያደረጉትን የተኩስ አቁም ስምምነት ለማጎልበት ወደ መካከለኛው ምስራቅ የተጓዙት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ማክሰኞ በነበረው የኢየሩሳሌም ጉብኝታቸው እስራኤል ራስዋን ከጥቃት መከላከል መብቷ መሆኑን አጥብቀው አስገንዝበዋል። ብሊንከን ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሆነው በሰጡት ቃል እስራኤልም ፍልስጤማውያኑም ከባድ ጉዳት ደርሶባቸዋል ካሉ በኋላ ለመጻዩ ጊዜ ተስፋ መከባበርና መተማመን ለማስፈን ብዙ ስራ መሰራት ይኖርበታል ሲሉም አሳስበዋል። በሰው ላይ የሚደርሱ ጉዳቶች ብዙውን ጊዜ በቁጥር ደረጃ ዝቅ ተደርገው የሚገለጹ ቢሆንም በእያንዳንዷ ቁጥር የሚገለጸው አባትና ልጅ፣ አያት፣ ጓደኛ ሰብአዊ ፍጡር ነው። ጥንታዊው የአይሁድ ሃይማኖታዊ ሕግ እንደሚያስተምረው ሕይወት ሲጠፋ እስራኤላዊም ይሁን የፍልስጤማዊ ሕይወት መጥፋት እንደ መላው ዓለም መጥፋት የሚቆጠር ነው ብለዋል። ዩናይትድ ስቴትስ ሐማስ በማይጠቀምበት መንገድ ጋዛን መልሶ ለመገንባት ዓለም አቀፍ ድጋፍን ለማሰባሰብ ትሰራለች ሲሉም የውጭ ጉዳይ ሚኒስትሩ አክለው ገልጸዋል። ሆንግ ኮንግ የኮቪድ-19 ክትባት ጥቅም ላይ መዋል ያለበት ጊዜ ከማለፉ በፊት ክትባትን የሚወስዱ በቂ ሰዎች ስለሌሉ በሚሊዮኖች የሚቆጠሩ ክትባቶችን በቅርቡ መጣል ሳይኖርብን አይቀርም ሲሉ ከፍተኛ ባለስልጣናት ተናግረዋል። ሆንግ ኮንግ ከፋይዘርና ከቻይና ሲኖቫክ ኩባንያዎች ለ7.5 ሚሊዮኑም ህዝቧ የሚበቃ ክትባት የገዛች ሲሆን የክትባት መርሃ ግብሩ ባለፈው የካቲት ወር ከተጀመረ ወዲህ የተከተቡት ሰዎች ብዛት 2.1 ሚሊዮን ብቻ መሆኑ ተገልጿል። ሌሎች የዓለም አካባቢዎች ክትባት ለማግኘት እየተሯሯጡ ባለበት ሁኔታ ይህንን ሁሉ ለጥቅም ያልዋለ ክትባት ይዘን ተቀምጠናል ያሉት የሆንግ ኮንጉ ከፍተኛ ባለስልጣን ከአሁን ወዲያ ደግሞ ሌላ ክትባት አንገዛም ሲሉ አስጠንቅቀዋል። ሆንግ ኮንግ ውስጥ ክትባቱን የሚወስዱ ሰዎች ቁጥር እንዲያንስ ያደረገው በማህበራዊ መገናኛ አማካኝነት ስለ ክትባቱ የሚዛመተው ሐሰተኛ ወሬ፣ ከተማይቱ ውስጥ ቫይረሱ በብዛት ስላልተዛመተ ጉዳዩ አጣዳፊ ትኩረት ሳይሰጠው መቅረቱና ህዝቡ በሆንግ ኮንግና በቻይና ባለስልጣናት ላይ ያለው የጥርጣሬ አስተያየት እየተባባሰ መሆኑን ታዛቢዎች እንደ ምክንያትነት ያነሳሉ።
ሀብታሙ ስዩምን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎቹ አመሰግናለሁ። ጋቢና ቪኦኤ ይቀጥላል። የዕለቱ አብይ ርዕሳችንን እናስደምጣችሁ። በወሎና አካባቢው አንጻራዊ ሰላም እንዲሰፍን በጎ ተጽዕኖ አድርጓል ለተባሉ የሀገር ሽማግሌዎችና የሃይማኖት አባቶች እውቅና ተሰጠ። የዕለቱ አብይ ርዕሳችን በዚህ ዙሪያ ያተኩራል። ከዛ በፊት ግን ምርጫና ወጣቶች በሚል ርዕስ ያጠናቀርንላችሁን እናስደምጣችሁ። ስድስተኛው ሀገር አቀፍ ምርጫ እየቀረበ በመጣ ቁጥር የሀገሪቱን ሰፊ ቁጥር የያዙ ወጣቶች የራሳቸውን ተስፋና ምኞት ሰንቀዋል። የአሜሪካ ድምጽ ያነጋገራቸው ሁለት ወጣቶች ከመጪው ምርጫ ምን እንደሚጠብቁና በዚህ ውስጥ የወጣቶች ድርሻ ምን መሆን አለበት በሚለው ላይ ሐሳባቸውን ሰንዝረዋል። የመጀመሪያዋ ወጣት ኤገል እስማኤል የ25 ዓመት ወጣት ስትሆን የጅግጅጋ ከተማ ነዋሪ ናት። መጪው ምርጫን በተመለከተ ብቁ የሆነ ተወዳዳሪ አለ ብላ ስለማታምን የምርጫ ካርድ አለመውሰዷን ትናገራለች።
ማን ምን እንደምርት ግራ ገብቶኛል። ሀገሪቱ አልተረጋጋም። አሁን ስልጣን ላይ ያለውም ሰው ቢሆን የራሱን ኃላፊነት እየወሰደለን ባባሽ አሁን እዚህ ስልጣን ላይ ምችን በመጣቸው ምን ያህል ጋራንቲ ነው ያደርግት እንደዚህ ነገሮች እንዳይኖር ማለት ከሱ ያድሙልነት ደግሞ ብት ደግሞ ማን አለ ማለት ነው። በየክልሉ ነው ገባሽ፣ ለአንድ ብሄር ነው ኢትዮጵያን ወክለው እንትን ያለ ሰው የለም።
ይሁን እንጂ ኤገል በምርጫው ባተሳተፍም በህዝብ ምርጫ አሸናፊ የሚሆኑ አካል እንዲፈጽማቸው የምትሻቸው ነገሮች ግን አሉ። የመጀመሪያው ሰላምና የዜጎች ደህንነት ነው ትላለች።
ከአንድ ሀገር ወደ አንድ ሀገር እኮ መሄድ ራሱ ትፈሪያለች። ሰው ገባሽ፣ መንገድ ሌላ ሹፌሮች እንትን እየተባሉ ነው። በፊት የምጠብቀው ጥሩ ነገር እንዲሰጠን ያስፈልገው፣ ከምንም በላይ የሰው ልጅ ሰላም ነው የሚያስፈልገው። ሰላም ስትሆን ለወተሽ መስራት የምትችሉ መማር የምትችው ኤቭሪቲንግ የሚኖረው ሰላም ምድር ነው። እዚህ ከምንም በላይ ወደፊት ምትገኝ ሰላም ነው። ሰላም ካለ ሁሉ ነገር ይሆናል። ማለት አሁን አዲስ አበባ ላይ ምናምን ነው እንጂ በብዛት አለበች እንደ ችግሮች ምናምን ነገር የሌሎች ሀገሪ ሰርጣም እየተመሶች ነው። ስለዚህ በቃ ሁሉም ባለበት ሰላም ምድር ነው ፈልገው ነው።
ኤገል የወጣቶች ሚና ምን መሆን አለበት በሚል ለቀረበላት ጥያቄም ተከታዩን ምላሽ ሰጥታለች።
ወጣቶች እንዲኖራቸው ፈልገው ነገር ዝም ብሎ ማለት እዚህ ያልተጨበጠ ወሬ በአሉ የሚነሱ ወሬዎችን ሶሻል ሚዲያ ላይ ምንም ያን ነገር ባያጋሩ ጥሩ ነው። ያያሉበት ኃላፊነታቸውን በስነ ስርዓት እንዲይዝ ሀገሪቷን ሰላም ለማድረግ የከህት ስፒች እንዲቆጠቡ አንድ ሰው ተናገረን ብለሽ ያ ሰው ተናገር የለብሽም። አንቺ ከሱ ተሽለሽ እንትን ካልሽ የመጥፎ ነገር የሚያዋረሽ የፈለገው ሰው አንቺ በፍቅር ከገዛሽ የተሻለ ነገር ይመጣል ብዬ አስባለሁ። ማለት እኔ ሶማሌ አልወክልም እንደሆን ለምሳሌ እኔ ባጠፋው ጥፋት ሶማሌዎች እንትን ማለት የለባቸው እና ጀነራላይዝ መደረግ የለበትም። ይሄ አንድ ጊዜ ገባሽ፣ ጥቂቶቹ ናቸው ለፕሪስም እንዲጠፋቸው የሚያደርጉት ወይ ጥቂት ሰዎች በሚያደርጉት ነገር ነው ያንን ነገር እንትን የምንለው ምንጣል። ስለዚህ ያ ነገር ባይሆን ጀነራላይዝ ባናደርግ፣ ምክንያቱም አንድ ሰው አንድ ጊዜ አያክልም ጊዜ ነው የማስበው።
ልክ እንደሷ ሁሉ ከመጪው ምርጫ ምን ትጠብቃለህ በሚል ጥያቄ የቀረበለት የአዲስ አበባ ከተማ ነዋሪ የሆነው የ23 ዓመቱ አብዱልፈታህ ኑር ነው። አብዱልፈታህ በትምህርት ቤት ውስጥ የተማርናቸው የስነ ዜጋ ትምህርቶች ወደ ተግባር መምጣት አለባቸው ይላል።
አሁን በዲሞክራሲ ኖሮ እኩልነት መስሎ እናያቸው አሁን ምናምን ግጭት በብሔረዚ በተለበለ ዛሞት እና የሚባሉ ነገሮች ተግባራዊ ሆነው ማየት ይፈልጋል እና እነዛ ነገሮችን ጥቅስ ማድረግ ነው።
አብዱልፈታህ አያይዞም ወጣቶች ከመንግስት ምቹ ሁኔታ ካገኙ ወደ ስራ በመግባት ሀገራቸውን ለማቅናት መሞከር ይሻላል ይላል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ዘገባው መደመጡን ይቀጥላል። ለዕለቱ አበይ ወዳደረግነው ዘገባ እንሻገር። በወሎና አካባቢው አንጻራዊ ሰላም እንዲሰፍን በጎ ተጽዕኖ አድርጓል ለተባሉ የሀገር ሽማግሌዎችና የሃይማኖት አባቶች እውቅና ተሰጠ። ዘጋቢያችን መስፍን አራጌ በዚህ ዙሪያ ተከታዩን አድርሶናል።
ወሎ ዩኒቨርሲቲና መቅደላ አምባ ዩኒቨርሲቲ ከደቡብ ወሎ ዞን ጋር በመተባበር ሁሉም ለሰላም ሰላም ለሁሉም በሚል መሪ ሐሳብ ዛሬ ደሴ ከተማ ላይ ባዘጋጁት ኮንፈረንስ የሀገር ሽማግሌዎቹና የሃይማኖት አባቶቹ ለበርካቶች ሕይወት መጥፋት፣ ለንብረት ውድመትና ለአካባቢ አለመረጋጋት ምክንያት ሊሆኑ የሚችሉ ግጭቶችን በባህላዊ የሽምግልና ዘዴዎች ማክሸፋቸው ነው የተገለጸው። የሀገሪቱን የፖለቲካ ትኩሳት ተከትሎ በተለይ ባለፉት 3 ዓመታት ከግለሰቦች መበቃቀል ጀምሮ የመንግስትን መዋቅር እስከ ማፍረስ የህዝብ መሰረተ ልማቶች ላይ ጉዳት እስከማድረስ መንገዶችን ዘግቶ እንቅስቃሴን እስከማወክ የደረሱ ግጭቶች ተከስተዋል። በባህላዊ ሽምግልና ጥረት ግን ሊደርስ የሚችለውን ጉዳት መቀነስ እንደተቻለ የደቡብ ወሎ ዞን ዋና አስተዳዳሪ አማካሪ እጅጉ መላኪ አስታውቀዋል።
ብዙ ግጭቶች ያጋጥመውናል። እነዚህ ግጭቶች ብዙ ሰዎችን ወደ እስር ቤቶች ማጋዝ የሚጠይቁ ናቸው። ያም ሆኖ ደግሞ ግጭቱን በዘላቂነት ለመፍታት የማያስችሉ ናቸው። የበለጠ መበቃቀልን የሚያጭሩ በመሆኑ የተከተልነው መንገድ ባህላዊ ስርዓታችን ለዚህ ባለው ቅርበትና ዘላቂነት የበለጠ እንድንጠቀምበት ተነሳሽነቱ ከተወሰደ በኋላ ባሰብነው መንገድ በብዙ አካባቢ የነበሩትን ስብራቶች መልሶ በመጠገን ረገድ የበቻው አስተዋጽኦ እጅግ በጣም ትልቅ ነበር።
በምዕራብ ወሎ ሸምጋይ፣ በምስራቁ ደግሞ አቤት ተባሉ የሚጠሩት የሀገር ሽማግሌዎች በመደበኛው የህግ ማስከበር ስርዓት ሊፈቱ የማይችሉ አለፍ ሲልም ለማህበራዊ መስቀልቀል የሚዳርጉ ግጭቶችን ፈተዋል ነው የተባሉት።
አንዳንዶቹ ያው በአመጽ መልክ በርካታ ማህበረሰብ አባላት የሚሳተፉባቸው ግጭቶች ናቸው። እነዚህን ሁኔታዎች መንግስት እያንዳንዷን ጉዳይ በቅርብ መረጃ የለውም። የህግ ማስከበር ስራ አልስራም ቢል በጣም በርካታ የሆነ ማህበራዊ ቀውስ ይፈጠራል። ስለዚህ ዋነኛውና በጣም ደጋፊ ሚና ከተጫወቱት የግጭት አፈታት ስርዓቶቻችን አንዱ ባህላዊ የሽምግልና የግጭት አፈታት ስርዓታችን ነው።
በተለይ በወረይሉ ወረዳ የካቢ አካባቢ ያነሳውን የወረዳነት ይገባኛል ጥያቄ ተከትሎ የተፈጠረውን ውጥረት በማርገብ ያደረጉት አስተዋጽኦ በግንባር ቀደምነት ተወስቷል።
ወረይሉ አካባቢ በአንድ አመት ያክል መንግስት የማያስተዳድረው የአንድ ወረዳ ግማሽ አካል ተፈጥሮ ነበር። ስለዚህ ህግ ለማስከበር የተደረጉ ጥረቶች አሉ፣ ግን ግንኙነቱን ወደ ነበረበት መመለስ አልተቻለም ነበር። ስለዚህ ይህንን ወደ ነበረበት እንዲመለስ በአካባቢ ያሉ ሽማግሌዎች ብቻ ሳይሆን ከተለያዩ የዞናችን ወረዳዎች ያሉ ሽማግሌዎች ኃላፊነት ወስደው አካባቢው ላይ ከትመው ከግጭቱ ተዋናያን ጋር የረጅም ጊዜ ምክክር አድርገው በባህላዊ ስርዓቱ መሰረት ተጽዕኖ ፈጥረው የመንግስት መዋቅር ወደ ነበረበት እንዲመለስ ማድረግ ችለዋል። የመንግስት መዋቅር ወደ ነበረበት እንዲመለስ ማድረግ ብቻ ሳይሆን የተጎዱ ወገኖች እንዲካሱ እና ጤናማ የሆነው የግንኙነት ስርዓት በማስቀጠል ሌሎች ጉዳዮች ደግሞ ስርዓቱን ተከትለው ዜጎች ያላቸውን ጥያቄ በሰላማዊና በዲሞክራሲያዊ መንገድ እንዲያቀርቡ ለማድረግ የነበራቸው ሚና ከፍተኛ ነው።
በዩኒቨርሲቲ ተማሪዎች መካከል የተፈጠሩ አለመግባባቶችንም እናቶች ፈተዋል ተብሏል። ነዋሪነታቸው በኮምቦልቻ ከተማ የሆነውና የከተማዋን አገር ሽማግሌዎች በሰብሳቢነት የሚመሩት ሰይድ ኢማም ከተራ የግለሰቦች ግጭት እስከ ሃይማኖታዊ ገጽታ የተላበሱ አለመግባባቶችን በመፍታት ይታወቃሉ። ከከተማቸው አልፈው አጎራባች ወረዳዎች በመሄድ የተጣላን አስታርቀዋል፣ የተበደለን አስክሰዋል።
የሰው ግድያ ይፈጸማል። እነዛም ደግሞ ጎራ ለይቶ መበቃቀል የሚያጋጥምበት መንገድ ስለሚኖር እኛ መሀል ገብተን ጉዳዮችን ካለሰለስን በኋላ ያው የደም እርቅ ተፈጽሞ ሰዎቹ ቀጣይ ህይወታቸውን በሰላም የሚኖሩበትን መንገድ እናመቻቻለን። የሞት ቤተሰቦችን ማለት ነው ጉዳት እንዳይደርስባቸው በህግ በኩል ከፍተኛ ውጣ ውረድ ይገጥማቸው ነበረ። በአንድ ቀን በሁለት ቀን ሽምግልና የሟቹን ህይወት ካሳ ያገኛሉ። በተጨማሪ ሰላም ይኖራሉ ማለት ነው።
የሽምግልና ሽልማቱ ሰላም ማምጣቱ ነበር ያሉት ሸምጋዩ ሰይድ ኢማም፣
እኛ ለሰላም ቅድሚያ ነው የምንሰጠው። የሽምግልናን ጥቅም የምንጠብቀው ከፈጣሪ ነው። አንደኛ በሁለት ጎራ የነበሩ ጠበኞችን በማስታረቃችን የአእምሮ እርካታ እናገኛለን። ጥሩ ከሸመገልንም ከፈጣሪ በጎን ነገር እናገኛለን ብለን ነው የምንገምተው። ይህን እውቅና መስጠቱ ትልቅ ነገር ነው፣ ያበረታታል። ለእኛ ሳይሆን ለሌሎች እኛን ለሚከተሉ ከእኛም ውጭ ለሚሰሩ ሰላም አንጪ የሀገር ሽማግሌዎች ከፍተኛ መስአ ብለን እንገምታለን።
የጠቅላይ ሚኒስትሩ የደህንነት አማካሪ ገዱ አንዳርጋቸው ከሌሎች አካባቢዎች የተሻለ አንጻራዊ ሰላም እንዲሰፍን የሀገር ሽማግሌዎቹና የሃይማኖት አባቶቹ ላበረከቱት አስተዋጽኦ አድናቆታቸውን ገልጸዋል።
በዚህ አካባቢ ግጭት የለም ማለት አይደለም፣ ልዩነት የለም ማለት አይደለም። በየጊዜ ይፈጠራል። ነገር ግን ሌሎች አካባቢ እንደምንሰማው ወደ ከፋ ነገር ያልተሸጋገረው የሀገር ሽማግሌዎች ልዩነቶች እንዴት እንደሚፈቱ ከትውልድ ወደ ትውልድ ሲሸጋገር የመጣ የመልካምነት እሴት ባለቤቶች በመሆናችሁ እዚያ አካባቢ በተለያዩ ወቅት የተፈጠሩ ችግሮችን ለማርገብ ከፍተኛ ስራ የሰራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባጋሮች ከአመራሩ ከጸጥታ መዋቅሩ ጋር ተቀናይታችሁ በመስራታችሁ ይሄ አካባቢ በንጽጽር የተሻለ እንዲሆን አድርጋችኋልና አካባቢው ሰላም ሆኗል። እኛ ደግሞ በእናንተ እንድንኮራ አድርጎናልና በጣም ነው የማመሰግናችሁ።
አማካሪው በወሎ አካባቢ የተፈጸመው ተግባር ለኢትዮጵያም የሚበጅ ነው ይላሉ።
ከወሎ ብዙ ነገር መማር ይችላል። በጎነትን፣ ሰው ሃይማኖትህ ምንድን ነው፣ ብሔርህ ምንድን ነው፣ ከየት ነው የመጣው የሚሉ ሳይሆን ቀዳሚ ጉዳዮች ሰው ሰው በመሆኑ ምክንያት የሚከበርበት አካባቢ። ይህንን መልካም ባህል ጠብቁት፣ ተንከባከቡት፣ ለሌሎችም አስተምሩበት። በዚህ በ21ኛው ክፍለ ዘመን እንስሳት እንኳ መብታቸው እና ደህንነታቸው እንዲከበር ለነሱ መብት ተሟጋች ባለበት ዘመን በየቦታው የሰው ልጆች ምን እንደሚሆኑ ሁላችን የምናውቀው። ስለዚህ ይሄ በጎነት ለሰው ልጆች ክብር የሚሰጥ ተቻችሎ የመኖር የወሎ ባህል ከመቼውም ጊዜ ለሀገራችን የሚያስፈልጋታል ለዚህ አካባቢ ብቻ ሳይሆን
ከቀረበ ጊዜያት ወዲህ ግን ዘመናት የተሻገረውን ባህላዊ ትውፊት የሚሸረሽሩ ያልተለመዱ ድርጊቶች ብቅ ብቅ እያሉ መሆናቸውን አቶ ጅጉ ይናገራሉ።
ሃይማኖትን ሽፋን በማድረግ ከፖለቲካ ጋር ማጣረስ አለ እና በዚህ ምክንያት የፉክክር መንፈስ እየነገሰ ነው በሃይማኖቶቻችን መካከል። ተጨባጭ ሆኖ ግጭቶችንም ማስተናገድናል። ምንም እንኳን እነዚህ ግጭቶች ከቁጥጥር ውጪ ወጡ ባይሆንም
እንደ ዋና አስተዳዳሪው አማካሪ ያልተለመዱ ያላቸው የቤተ እምነቶች ግንባታ ፉክክርና የሌላ እምነት ተከታዮችን የሚዘልፉ ሃይማኖታዊ ስብከቶች እንዲቆሙ በማድረግ የሀገር ሽማግሌዎቹና የሃይማኖት አባቶቹ የሸምጋይነት ሚናቸውን እንዲያበረክቱ ጥሪ አስተላልፈዋል። በዕለቱ 10 ስራ አስፈጻሚዎች ያሉት የደቡብ ወሎ የሀገር ሽማግሌዎች የሰላም ምክር ቤት የተቋቋመ ሲሆን ደም በማድረግ እርቅ በመፈጸም የተበደለን በማስካስ የላቀ አስተዋጽኦ አድርጓል የተባሉ 40 የሚደርሱ የሀገር ሽማግሌዎችና የሃይማኖት አባቶች የእውቅና የምስክር ወረቀት ተበርክቶላቸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ሙዚቃው ተመልሰናል። ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። እናንተም ምርጫችሁ አድርጋችሁ ስለምታዳምጡን እናመሰግናለን። ተከታዩ ዘገባ ወደ አማራ ክልል ይወስደናል። በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ቱመት መንዱካ ቀበሌ ካለፈው እሁድ ጀምሮ የሱዳን ታጣቂዎች በተደራጀ መልኩ ጥቃት እየፈጸሙ ነው ሲሉ የአካባቢው ነዋሪዎች ገለጹ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በትላንትናው ዕለት በሰጡት ጋዜጣዊ መግለጫ ላይ ተጠይቀው በጉዳዩ ላይ መረጃ እንደሌላቸው ገልጸዋል። አስቴር ምስጋናው ዝርዝሩን ታሰማናለች።
አቶ ያዩ ፍቃዴ በምዕራብ ጎንደር ዞን መተማ ወረዳ ቱመንት መንዱቃ ቀበሌ ነዋሪ ናቸው። ዛሬ ለአሜሪካ ድምጽ በሰጡት ቃል የሱዳን ታጣቂዎች ከባለፈው እሁድ ጀምሮ ድንበር ጥሰው በመግባት ቱመት መርጥራሃል በተባለ የኢንቨስትመንት መንደር የሶስት ባለሀብቶችን ንብረት ዘርፈውና አቃጥለው ሄደዋል ይላሉ።
ሱዳን በከፍተኛ ጦሩን አምጥቶ ደንበር ላይ አስቀምጦ የኢትዮጵያን ደንበር ጥሶ እየመጣ እየገባ ባለሀብቶቻችን እንደያረ ነው። የትልልቅ ባለሀብት
አቶ ያዩ ዛሬም ከጠዋት ጀምሮ ታጣቂዎቹ በአካባቢው ቶክስ መክፈታቸውን ተናግረዋል።
ዛሬ ደግሞ ማጥቃት አድርጎ መጥቷል። የኛ ኃይል እንደገባ ነው ያለ እስካሁን ድረስ። ከዛው ሌሎች ካምፖችን ለማቃጠል መጥቶ ያው ገጥሟል ከኛው ሰራዊት ጋር ከዚህ ከሚሻውና ከታጠቀው ኃይል ጋር።
ሌላው አስተያየት ሰጪ ከሹመንት መንዱቃ ቀበሌ በቅርብ ርቀት በምትገኘው ሽንፋኗሪ ነኝ ያሉት ነጋ ዘላለም ታጣቂዎቹ ባለፈው እሁድ ድንበር ጥሰው በመግባት ሞገስ ተሻገር የተባሉ ባለሀብትን 500 የቁም ከብትና ሌሎች ንብረቶችን እንዲሁም የሁለት ባለሀብቶችን ንብረቶች ዘርፈውና አቃጥለው ሄደዋል ብለዋል።
የአቶ ሞገስ ተሻገርን ካምፕ ሙሉ በሙሉ አቃጥለውታል። ከአምስት መቶ በላይ የቀንድ ፈውቶችን ወስደውበታል። ሁለቱን ማረሻዎች ወስደውበታል። እዛው የነበሩ የበግ በጎች፣ ፍየሎች ነበሩ። እነሱንም ጭምር ወስደዋል። ዶሮም አልቀራቸውም። እዛው ለዘበኞች ለማንቃት የሚጠበቁ እዛው አብሮ የነበሩ ውሾች ነበሩ። ውሻዎቹን ጭምር ነው የገደሏቸው። ካምፑ በጣም የነበር ታላቅ ካምፕ ነው የነበረው። ሙሉ በሙሉ ተቃጥሏል። የአቶ ደጋረግንም በተመሳሳይ ወይዘሮ የሽናት ሽጉጥ ካምፕ እዛው አካባቢ ነው ያለ። እሷ ጋር ያሉ ሰራተኞች ተባረዋል። የተፈቱም ያልተፈቱም ዶቄቶችንም በሙሉ ባሉም ያገኟቸውን በየመሽሮዎቹ የሁሉንም ዘሮች ወስደውባቸዋል።
አቶ ነጋክለው ዛሬ ከማለዳው ጀምሮ በመካናይዝድ የተደራጀ ጦር ወደ አካባቢው በመምጣት ከአካባቢው ሚሊሻ ጋር የተኩስ ልውውጥ እያደረገ መሆኑን ተናግረዋል።
ዛሬም በተመሳሳይ ንጋት ላይ በሜካናይዝድ የሚመራ ጦር እንደ የመጣው በከባድ መሳሪያ ከዛ አካባቢ ያሉ ዘበኞች ጋር ተመጣጣኝ ያልሆነና አቅም በላይ የሆነ የጅሽቃን ሞርተር ድምፅ ነው ያለው። ከባድ መሳሪያ እየተኮሱ ነው። ያው እንዳልኩሽ እዛ አካባቢ ያሉ ሰራተኞች ወደ መሀል መጥተዋል። ከኛ የተወሰኑ መከላከያዎችና የአካባቢው ሚኒሻ አርሶ አደሩ ወደ ግንባር እንደሄደ ነው። እስካሁንም ድረስ የተጎዳ ሰው ስንት እንዳለ ባናውቅም ጦርነቱ ግን እየተካሄደ ነው። መንግስት በምን መልኩ እያየው እንደሆነ አናውቅም። በድርድር በስምምነት ይፈታል የሚል ነው የመንግስት አካላት መልስ እየሰጡ ያሉ። ነገር ግን አሁን ወቅቱም የዘር ወቅት እየደረሰ ነው። አብዛኛው ኢንቨስተር አጽድቶ ጨርሷል። መዝሪያው ሰዓት ነው። እነሱ ደግሞ በምናጭድበትና በምንዘራበት ሰዓት ነው ወቅት ጠብቀው እኛ ላይ ጉዳት እያደረሱ ያሉትና እንግዲህ መቼ እንደሚፈታ እናቅም። መንግስት ያው በድርድር እንፈተዋለን የሚል አይነት ነገር ነው ያለው። እስካሁን የተወሰደ ነገር የለም በእኛ መንግስት በኩል።
በዚህ ዘገባ ላይ የአካባቢውን ባለስልጣናት ለማግኘት ያደረግኩት ጥረት ስልካቸው ሊሰራ ባለመቻሉ ማካተት አልቻልኩም። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ጋዜጣዊ መግለጫ ላይ ከሱዳን ጦር ጋር በተያያዘ ከጋዜጠኞች ለቀረበላቸው ጥያቄ መረጃ እንደሌላቸው ገልጸዋል። የሱዳን ጦር የኢትዮጵያን ድንበር ጥሶ በመግባት ጥቃት መፈጸሙን በተደራጀ መልኩ አጠናክሮ የጀመረው የኢትዮጵያ መንግስት በሰሜኑ የሀገሪቱ ክፍል የህግ ማስከበር ዘመቻ ከጀመረ ወዲህ ነው ብለዋል አስተያየት ሰጪዎቹ። የሱዳን መንግስት በተለያዩ ጊዜያት ኢትዮጵያ ወረራ ፈጽማብኛለች ማለቱ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮቻችን፣ ይሄ ዘገባ የተጠናቀረው በትላንትናው ዕለት ሲሆን ዛሬ በመባል የተገለጸው ዕለትም ማክሰኞ ግንቦት 18 2013 ዓ.ም መሆኑ ታሳቢ እንዲሆን እናሳስባለን። አስቴር ምስጋናውን ለዘገባው እናመሰግናለን። ጋቢና ቪ ይቀጥላል። ተከታዩ ወደ ሴቶች ዘገባ ነው የሚወስድን። ሴቶች ላይ ከእድሜ ጋር ተያይዘው ከሚመጡ ተፈጥሯዊ ለውጦች መካከል አንዱ ስለሆነው የወርሃዊ ዑደት ወይም የወር አበባ ማቆም ነው የምናነሳው። የሴቶች የተፈጥሮ የወር አበባ ዑደት ማቆም በአብዛኛው ከአርባ ዓመት በኋላ የሚጀምር ሲሆን የሴቷ የወር አበባ ማለት የእርግዝናና የመውለጃ ወቅት ማብቃቱ የሚታወቅበት ሂደት ነው። የወር አበባ ሲያቆም ማለት ነው። የሴቷ የወር አበባ ሙሉ ለሙሉ እስኪያቆም ድረስም ጊዜ የሚወስድ ሲሆን በአጠቃላይ ሂደቱ 10 ዓመት ድረስ ሊፈጅ ይችላል። አሊሰን ሊኮንጎ ፈርናንዴስ ከሴኔጋል ያደረሰችልን ዘገባ እንደሚከተለው አጠናቅሬላችኋለሁ። በሴኔጋል የሴቶች ወርሃዊ የስነ ተዋልዶ ዑደት ወይም የወር አበባ ማቆም ለሰዎች የሚያወሩት ነገር አይደለም። ከዚህ ጉዳይ ጋር በተያያዘ ለሚፈጠሩ ምልክቶች የሐኪሞች ምክር ፈልገው ወደ ጤና ጣቢያ የሚመጡ ሴቶች ቁጥርም እጅግ አነስተኛ ነው። የማህፀን ሐኪም የሆኑት ፕሮፌሰር አብዱል አዚዝ ከሴቶች ወርሃዊ ስነ ተዋልዶ ዑደት መቋረጥ ጋር በተያያዘ እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት የመመረቂያ ጥናታቸውን ሰርተዋል።
The age of the onset of menopause here has been found to be younger than
የሴቶች ወርሃዊ የስነ ተዋልዶ ዑደት መቆም ማህበረሰባዊ የሆነ የስነ ልቦና ትርጓሜ አለው። ሴቶች የወር አበባ መቋረጥን ከዚህ በኋላ ልጅ መውለድ ካለመቻልና በቤተሰብ ውስጥ ያላቸው ሚና ከመለወጡ ጋር ያያይዙታል።
በእነዚህ ወቅቶች ራስ ምታት፣ የመገጣጠሚያ ህመም፣ የእንቅልፍ ማጣት፣ የፀጉር መርገፍ፣ የማህፀን መድረቅ የመሳሰሉት ምልክቶች ቢኖሩም ከሰው ሰው ይለያያሉ። ይሁንና ወርሃዊ የስነ ተዋልዶ ዑደቱ ሙሉ ለሙሉ ከመቆሙ በፊትም የተለያዩ ምልክቶች ይመጣሉ። ማደሊን ሳር አዋላጅ ስትሆን 53 ዓመቷ ነው።
የሽግግሩ ጊዜ ከባድ ወቅት ማለት ነው። መቆጣት አለ። ሰውነት በምን አይነት መልኩ እየሰራ እንደሆነ ማወቅ አትችልም። በቃ በሽታ መሆኑን ለራስ መንገርና በሴት ልጅ ህይወት ላይ ትልቅ ለውጥ የሚያመጣ መሆኑን በማሰብ ለራሳችን መንገር ይኖርብናል።
ማደሊን ከተማረችው ትምህርት ይልቅ ያሳለፈችው ነገር ስለ ሴቶች ስነ ተዋልዶ ዑደት ማቆም ሂደት ብዙ ነገር እንድትረዳ አድርጓታል። 55 ከመቶ የሚሆነው የሴኔጋል ህዝብ 20 በመቶ ለእናቶችና ህፃናት የሚደረጉ የተለያዩ እንክብካቤዎችን ይማራሉ። በጠቅላላ በሀገሪቱ የሴቶች የወርሃዊ የስነ ተዋልዶ ዑደት ማቆምን በተመለከተ ግን ፍጹም አይወራም።
የሴቶች ወርሃዊ ዑደት ማቆም ጋር በተያያዘ ሴቶች በበቂ ሁኔታ መረጃው አልደረሳቸውም። ብዙ ሴቶችም ምን እንደሆነ እንኳን አያውቁም። ነገር ግን ይህ ሁኔታ ሲያጋጥም ምን አይነት ነገሮችና ለውጦች እንደሚፈጠሩ ማስረዳት ያስፈልጋል።
የወርሃዊ የስነ ተዋልዶ ዑደት መቋረጥ ከሚያመጣቸው አካላዊ ለውጦች ውጪ በሴቶች እጅግ በመፈራቱ የስነ ልቦና ድጋፍ ያስፈልጋል። በዚህ የተነሳ ማደሊን በጥንቃቄ በማዳመጥ የስነ ልቦና ድጋፍ ትሰጣለች።
They have a psychosocial definition of menopause.
በሴኔጋል የሴቶች ዑደት መቋረጫ እድሜው ከነጮች ጋር ሲወዳደር እጅግ አነስተኛ ነው። አብዛኞቹ ነጮች በ50ና 51 ዓመታቸው ነው ወደ ዑደቱ የሚገቡት። ነገር ግን በሌላ በኩል ሴቶች በሙሉ በዚህ የተነሳ ችግር ያጋጥማቸዋል። ከሁሉም የሚረብሻቸው ደግሞ ድንገተኛ የሆነ ሙቀቱ ሳይሆን በሌሊት በላብ መጠመቁ ነበር። እሱም ካልሆነ ግን ሌሎች ነገሮች አሉ።
ልጅ መውለድ አለመቻል ታዲያ የኑሮ ቀውስንም ያስከትላል። ይሁን እንጂ በአንጻሩ አንዳንድ ሴቶች ይሄ ሂደት ነፃ የመሆን ሂደት ነው ይላሉ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬ ጋቢና ቪኦኤ መሰናዷችንን እዚህ ላይ ፈጽመናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ጋቢና ቪኦኤ @vnews.com የኢሜል አድራሻችንን ተጠቀሙ። 2022276379 በሚለው መስመር ላይ ዋትሳፕ ላይ የድምጽ ወይም የጽሁፍ መልእክት አድርሱን። መሰናዶን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ካዘጋጁ ሰለሞን አባተና ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ ቆይቻለሁ። በጀመርነው ሙዚቃ እንሰናበታለን። ደህና ደሩ።
ስራችን